ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ ለሰላሳ ደቂቃ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በዛሬው ዝግጅት በሰሜን ወሎ፣ በወልዲያ፣ በመርሳ፣ በቆቦና በሌሎች የዞኑ ከተሞች ውጥረት እስከዛሬ መቀጠሉንና ወጣቶች ከየቤቱ እየተለቀሙ እየታሰሩ መሆኑን ያነጋገርናቸው ነዋሪዎች ገልጸውልናል።
ሰብስቡ ብለው በእግራቸው ያንበርክተው ከፍተኛ ሁኔታ ነው የደበደባቸው። አሁን ወስደዋቸዋል። እዚህ የሚቆዩት የተወሰነ እዚህ አካባቢ ያሉ በትምህርት ቤት አካባቢ ነው የሚባለው። ሌሎቹም ወስደዋቸዋል።
በግጭቶቹ ወደ 20 የሚጠጉ ሰዎች ሕይወት እንዳለፈ ይታወሳል። የሀገር ሽማግሌዎች የታሰሩን ለማስፈታት እየጣሩ መሆናቸውንም ገልጸዋል። ዝርዝር ዘገባ አለን።
የአፍሪካ መሪዎች በአዲስ አበባ ተሰባስበው ሙስናና የምጣኔ ሀብት እድገት ላይ እየተወያዩ ይገኛሉ። በዛሬው ዕለት የአፍሪካ የንግድና ምጣኔ ሀብት ጉባኤ የኢትዮጵያን ጨምሮ አራት የሀገር መሪዎች በተገኙበት ተካሂዷል። አሜሪካውያን ባለሀብቶች በአፍሪካ ምጣኔ ሀብት ላይ ያላቸው ተሳትፎ ለማስፋት ሲመክሩም ውለዋል።
I think our economic relations are one way, is one lens through which we can see the importance.
እንደሚመስለኝ አፍሪካ ለዩናይትድ ስቴትስ አስፈላጊ መሆኗ ከምናይባቸው መንገዶች አንዱ የምጣኔ ሀብት ግንኙነታችን ነው። በሚቀጥሉት በደርዘን የሚቆጠሩ ዓመታት በዓለማችን በስራ ላይ ከሚገኘው ሰው ሩቡን የሚይዙት በዓለም ሸቀጦቻችንን እና ምርቶቻችንን የሚገዙት አፍሪካውያን ደንበኞቻችን ይሆናሉ።
ከላይ የሰማነው በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር የተናገሩት ነው። በዚህ ጉባኤ የአፍሪካ አጠቃላይ የወጪ የሸቀጥ ገበያ ከስድስት ዓመት በፊት ከነበረው 640 ቢሊዮን ዶላርስ ወደ ግማሽ በሚጠጋ በ2016 ማነሱም ተገልጿል። የግሉ ዘርፍ ይህንን የንግድ ግንኙነት ለማጠናከር ሊጫወት የሚችለው ሚና በተመለከተ ማብራሪያ የሚሰጠን እንግዳ በጋቢና አሳፍረናል።
ችግሩ ምንድን ነው? እዚህ ያለው ገበሬ፣ እዚህ ያለው ነጋዴና ኢትዮጵያ ውስጥ ያለው ነጋዴ በደንብ ያለመነጋገር፣ አብሮ የሽርክና ስራ አለመስራት፣ ኢትዮጵያ ያለው የማደግ አቅም የለውም። እዚህ ያለውን በዚህ ሀገር በአሜሪካ ላይ ተቀባይነት ያለውን ምርት እንዴት አድርጎ ሊያሳድግ፣ እንዴት አድርጎ ሊያመርት እንደሚያስፈልገው አያውቀውም።
በዚህ አመቱ የኦስካር ፊልም ሽልማት አንድ በኬንያ የተሰራ አጭር ፊልም ታጭቷል።
We felt very good being nominated because this is a huge achievement for all of us and also yeah for Germany and for Kenya it's just great.
ለኦስካር እጩ ሆነን በመመረጣችን ከፍተኛ ደስታ ነው የተሰማን። ለኛ ትልቅ ስኬት ነው። ለኬንያም ሆነ ለጀርመን በጣም ደስ ይላል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ ያዲሱ ትውልድ ድምጽ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሀገራቸው የምትገኝበትን አጠቃላይ ሁናቴ የሚዘረዝረውንና የወደፊት አቅጣጫቸውን የሚያመለክቱበትን የመጀመሪያ ንግግራቸውን ዛሬ ማታ ለተወካዮች ምክር ቤቱ ጥምር ጉባኤ ንግግር ያደርጋሉ። ፕሬዝዳንቱ ለሀገር ውስጥና ለውጭም ያላቸውንና የተጀመረውን የአውሮፓ 2018 ዓ.ም ህልም የሚያዳምጡት በኮንግረሱ አዳራሽ ውስጥ የሚታደሙት እንደራሴዎች ብቻ ሳይሆኑ በግዙፎቹ የቴሌቪዥን መረቦች በቀጥታ በሚተላለፍ ስርጭት የመላው ዓለም ህዝብም ይከታተለዋል። ትራምፕ ይህንን ንግግራቸውን የሚያደርጉት በሀገሪቱ የግብርና ቀረጥ ህግ ማሻሻያ ላይ ድል አጎናጽፏቸዋል የተባለ ውሳኔን በተወካዮች ምክር ቤት ከተላለፈላቸውና ፈርመውም የሀገሪቱ የታክስ ህግ ባደረጉት ሰሞን ቢሆንም ያለፈው ፕሬዝዳንታዊ አመታቸው በብዙ ወጀብና ትርምስ የታጀበ እንደነበርም ታዛቢዎች እየተናገሩ ናቸው። ፕሬዝዳንት ትራምፕ ባሳለፉት አንድ አመት ለአዲስ ፕሬዝዳንት በዩናይትድ ስቴትስ ታሪክ ታይቶ የማይታወቅ እጅግ የወረደ የህዝብ ተቀባይነት ያላቸው ፕሬዝዳንት መሆናቸውንም የህዝብ አስተያየት ክትትል አሃዞች ያሳያሉ።
የትራምፕ አስተዳደር ከፍተኛ አደጋ የሚደቅኑ ተብለው ከተፈረጁ 11 ሀገሮች ወደ ዩናይትድ ስቴትስ ለመምጣት የሚያመለክቱን ሰዎች ታሪክ ጥልቅ የሆነ ፍተሻ በማድረግ የስደተኛ መቀበል ፖሊሲውን እያጠበቀ መሆኑ ተገልጿል። በስተመጨረሻም ዩናይትድ ስቴትስ፣ ኖርዌይና ብሪታንያ ደቡብ ሱዳን የሚዋጉት ሁለቱም ወገኖች አሁንም በብዙ 10,000 የሚቆጠሩ ልጆችን ለተዋጊነት መመልመላቸውን መቀጠላቸውን እያሳሰቡ ነው። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አድራገው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሰሜን ወሎ በወልዲያ በመርሳ በቆቦና በሌሎች የዞኑ ከተሞች ውጥረቱ እስከ ዛሬ መቀጠሉንና ወጣቶች ከየቤቱ እየተለቀሙ እየታሰሩ መሆኑን ያነጋገርናቸው ነዋሪዎች ገልጸዋል። በመርሳ የታሰሩ ይፈቱ በሚል የጠየቁ ወጣቶች በአሰቃቂ ሁኔታ በታጣቂዎች መደብደባቸውን የዓይን እማኝ ነኝ ያሉ ነዋሪ ገልጸዋል። በከተሞቹ የመንግስት መስሪያ ቤቶችም ሆነ የንግድ ቤቶች መዘጋታቸውን በምትኩ በፌዴራል አድማ በታኝና ነዋሪዎች አጋዚ እያሉ በሚጠሯቸው ልዩ ኃይሎች ቁጥጥር ስር መዋላቸውን ይናገራሉ። የመርሳ ከተማ ከንቲባ ከተማዋን ለማረጋጋት የሀገር ሽማግሌዎች ባሉበት ተነጋግረን ተስማምተን ተለያይተናል ብለዋል። ሽማግሌዎቹ የተስማማነው ነገር የለም ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል። ጽዮን ግርማ ዝርዝር አላት።
በሰሜን ወሎ ዞን በወልዲያ በቆቦ በመርሳና በከተሞቹ አቅራቢያ ባሉ ገጠር ከተሞች ግድያ፣ ተቃውሞ፣ ግጭትና ቃጠሎ መከሰት ከጀመረ ዛሬ 11ኛ ቀኑን ይዟል። በወልዲያ ከተማ ከጥምቀት በዓል ማግስት በሚከበረው የቃና ዘገሊላ በዓል ክብረ በዓል ላይ በጸጥታ ኃይሎች የተገደሉት ኢትዮጵያውያን ጉዳይ ተቃውሞን ወደ ሌሎች ከተሞች አዛምቶት ቆይቶ ወደ መርሳ ከተማም መዛመቱን መዘገባችን ይታወሳል። በቅዳሜው የመርሳ ግጭትም ቢያንስ 5 ሰዎች ተገድለዋል፣ ሌሎች ሰዎችም ቆስለዋል፣ ንብረት ወድሟል እንደ ነዋሪዎቹና የክልሉ መንግስት ገለጻ። በዛሬው ዕለት ደግሞ በርካታ ወጣቶች መታሰራቸውን የተቃወሙ የሀገር ሽማግሌዎችና ወጣቶች ወደ ከንቲባው ጽህፈት ቤት አምርተው እስረኞች እንዲፈቱ መጠየቃቸውን ተናግረዋል። በዚህ ሂደትም ሽማግሌዎቹ ከከንቲባው ጋር በመነጋገር ላይ ያሉ በርካታ ወጣቶች ወደዛው አምርተው ውጭ ላይ እንደነበሩና በመጨረሻም ከታጣቂዎች ጋር በተፈጠረ ግጭት ከፍተኛ ድብደባ እንደደረሰባቸው በአካባቢው ነበርክ ያሉ አንድ የዓይን እማኝ ለአሜሪካ ድምጽ ተናግረዋል። እኚህ ግለሰብ ለደህንነታቸው ስለሚሰጉ ድምጻቸውን እንድንቀይር ማንነታቸውን እንዳንጠቅስ ጠይቀውናል።
ያ መከላከያ አዛዡ እያነጋገራቸው ነበረ። ሽማግሌዎቹም አሉ እዛው፣ ወጣቶችም ቁጭ ብለው በስነ ስርዓት ከመንገድ ዳር ላይ እያነጋገረ እያለ አለመግባባት ተፈጠረ አይነት አድርጎ ኃይል ተጠቀሙ ወታደሮቹ። ከዛ ከበው በከፍተኛ ሁኔታ በጭስ ቦምብ አፍነው ዙሪያውን ከበዋቸው ነበር። እነሱን በሚያወያይበት ጊዜ ሌላው ጦር እየከበበ ነበርና መንገድ መሀል ላይ አጣብቀው ኮብልስቶን ድንጋይ ላይ እሳቸውን ሰብስቡ ብለው በእግራቸው ያንበርክከው ከፍተኛ ሁኔታ ነው የደበደቧቸው። አሁን ወስደዋቸዋል። እዚህ የሚቆዩት የተወሰነ እዚሁ አካባቢ ያሉ በጽፈት ቤት አካባቢ ነው የሚባለው። ሌሎቹም ወስደዋቸዋል። ከአሁን ስፓልት መውጣታችን በጣም የሚያስፈራ ነገር ነው። ራሱ ወታደሮች በቃ ዜጋሽ አይመስሉሽም። ስታያቸውም በጣም ነው የሚያናድዱሽ። መሳሪያ እያያዛቸው ሁሉ ያስጠላሻል። ምክንያቱም ቀስተው ነው ወደ አንቺ ወድረው ነው የምታያቸው። አንቺንም ሲያዩሽ የውጭ ዜጋ ነው የሚመስሉት። ሰውን በጣም ጠልቷቸዋል በከፍተኛ ሁኔታ። ምክንያቱም አንቺን መቅጣትም ምንም አለ የሚያጠፋ መቅጣት፣ በህግ መጠየቅ እንኳ ቢቀር በስርዓቱ ማሰር ለጊዜው ማቆየት እስኪረጋጋ ድረስ አለ። ግን ሰውየው ዳግመኛ እንዳይነሳ አካለ ስንኩል እንዲሆን አድርጎ ያን ያህል ጉልበት ላይ ሎሚውን መስበር እንደዚህ መምጣት በጣም የሚዘገንን ነገር ነው። ልክ ዜጋሽ አይመስልሽም እንደዛ ሲደበድቡ ሲታይና ችግር ይፈጠራል። ችግር ከተፈጠረ በኋላ ጦር ይመጣል፣ ይደበድባል። በቃ ይሄ ደግሞ ነገሮችን እያባሰው ይሄዳል እንጂ የሞተበት ቤት ቤተሰብ አለ የተገደለበት፣ ያ ዝም አይልም። ጓደኛ ዘመድ አዝማድ አለ፣ የሀገርሽ ልጅ ይሞታል፣ ዝም አትይም።
የመርሳ ከተማ ከዚህ በኋላ ጠዋት መረጋጋት ታይቶበት የነበረው ከተማ ተመልሶ ውጥረት ስር ገብቷል ያሉት እኚህ ነዋሪ የሀገር ሽማግሌዎቹ ከዚህ በኋላ ተስፋ አልቆረጡም፣ ሁኔታውን ለማስተካከል ተሰባስበው ሲነጋገሩ ነበር ብለዋል። የመርሳ ከተማ ከንቲባ አቶ አዲሴ መለሰ ስለ ሁኔታው ማምሻውን አነጋግሬያቸው ነበር።
እና በዛ መልክ አሁን ያለው ሁኔታ አንደኛ ባብዛኛው የንግድ ከተካሴ ውስጥ የገባ የንግድ ድርጅት ባለቤት ስለሆነ የመጀመሪያው የራሳቸውን ድርጅት መክፈት ሰላምን ለማረጋጋት አንዱ ከተማ ምግግር ያለበትን አገልግሎት ተገልጋይ የበለጠ ማጠናከርና ወደ ሙሉ ሰላሙ ለማምጣት የንግድ ድርጅቶች መከፈት አለባቸው የሚል ሐሳብ ነው ተይዘው ነበረው። ሌላው የመንግስት ሰራተኛ አገልግሎትም ስራ መጀመር ያለበት ሁኔታ መኪና አገልግሎትን በከተማችን ላይ ቆም ብሎ ስለነበረ ከወደ ሁለቱም አቅጣጫ ስለዚህ ከተማ ላይ ገብቶ አገልግሎት መስጠት አለበት የሚሉትን ነገሮች ነው የሐሳብ ያለው። ሌሎቹ ላይ መባታውን ባለው ሁኔታ የከተማችን እየወደመች ያለች በየመንገዱ የወደቁት በቃጠሎ ላይ የወደሙ ቤቶችና ለታብሮቶችም ነው ሲወደቁትን በፍጹም ትክክለም አይደለም አውግዘናል። ቃጠሎን በተለይ አስተቃቂ በኢትዮጵያ ደረጃ አስተቃቂ የሆነው ቃጠሎ ድርጊት መፈጸም የለበትም ነበር ከመጀመሪያው ቀርመን ተዋይተን ስለነበረ በዛው ውይይት ላይ መሪዎቹ የሃይማኖት አባቶች ጋር የተደረገው ውይይት ከተማነቱ ትንሽ ተጀመረው እና የተካሄደው ድርጊት ትክክል አይደለም የሚሆነ ነገር አውግዘዋል። በሰው ላይ በተለይ ሰላም አስከባሪ የሰላሙን ለማስከበር ያደረገው የነበረውን ቅስቀሳ የተወረወረ ቦምብም በጣም ህብረተሰቡ ቁጣ ውስጥ አስገብቷል። በዚህ ላይ መሆን ያልተደረገ ድርጊት ተፈጽሟል። እና አሁን ባለው ሁኔታ ግን እነዚህን ነገሮች ማስተካከል አለብን የሚል ነገር ነው ይዞ የነበረው። ያው ነውጠኞች ምናልባት ከሌላ መልእክት የሚያመጡት የስጋት ሆነ የሚል ነገር ስለሆነ በፍጹም ያለ ስጋት ድርጅቴን እከፍታለሁ አገልግሎት እሰጣለሁ በሚል መንገድ ተግባብተን ነው የተለያየ ነው።
ሽማግሌዎቹ ግን እንደዚህ አላሉኝም። ሽማግሌዎቹ ካሏቸው ከተቀሷቸው ነገሮች ውስጥ በከተማ ውስጥ ወጣቶች በብዛት ታስረዋል፣ ከ250 በላይ ወጣቶች ታስረዋል ያሉትን ነገሮች እኛ እናስተካክላለን፣ ልጆቻችን ግን ይፈቱልን ፍቱልን፣ መክፈቱንም ቢሆን መጀመሪያ ላይ መንግስት መስሪያ ቤቱን ይክፈት፣ የመንግስት መስሪያ ቤት ከተከፈተ በኋላ ነው ንግድ ድርጅቶችን ክፈቱ ልትሉን የሚገባው የሚል ጥያቄዎችን እንዳነሱላችሁ በመጨረሻ ባለመግባባት እንደተሰናበታችሁና እንደውም ወጣቶች ተከበው በአስለቃሽ ጭስ ከዛ በኋላ ከፍተኛ ድብደባ እንደደረሰባቸው ነው የገለጹልን።
እሱ እንግዲህ እኛ በሙሉ ተግባብተን ሙስሊሞቹ በጅዋ ክርስቲያኖች በጸሎት ነው የተለያየ ነው። ጠዋት ላይ እኛ ገና ወደ ውይይት ሳንገባ የእስረኞች ፈቱ የሚል ሰልፍ አካሂደው ነበረ ወጣቶች። ከዛ ባለው መንገድ ሽማግሌዎቹን ለመገልገል እና አጠቃላይ ያለው ነገር ትክክል አላችሁም፣ እኛ በዚህ መንገድ አሁን ይታመጡ ጥያቄ በሚል መንገድ እንትን ብለውታል። ግን መጨረሻ ላይ ከዛ በኋላ በጋራ ቁጭ ብለን የተወያየ ነው ውይይቱ። በግልጽ እኔ ጋር የተወያየ ነው ነው እንትን የምንለው እየተነጋገርን ያለ ነው ማለት ነው።
ስማቸው እንዲጠቀስ ያልፈለጉ አንድ አዛውንት ከሀገር ሽማግሌዎቹ መካከል ነበርኩ ብለዋል። ሁኔታውን ጠይቄያቸው ነበር።
ዛሬ ሀገር ሽማግሌ እና በጋሮች የሃይማኖት አባት ሁሉም እና ቅሬ አባቶች ተሰብስበው በዛሬው ዕለት የታሰሩ ሰዎች ይፈቱ የሚል አቅርበን ነበር። አይቻልም ማለት ነው። ፌዴራል መንግስት ነው አራት ከንቲባውን ይዘን ነበር። ያው ሊፈቱ አልቻሉም። ስሩም እየቀጠለ ነው የሄደው። የመንግስት ኃይል ግን በጣም ገብቷል።
እንደው እናንተ እንደ ሀገር ሽማግሌ ምን አይነት መፍትሄ ነበር የጠየቃችሁት?
የሀገር ሽማግሌማ ኃላፊነትን እንውሰድና ልጆቻችንን እንያዝና መክረን እናስገባለን ልቀቃቸው የታሰሩትን የሚል ነበር የሀገር ሽማግሌ ያቀረበው።
እሺ ምን አሏችሁ? ምን አሏችሁ?
ሊቀበሉን አልቻሉም። ከንቲባውም መብቴ እኔ አይደለም የፌዴራል መንግስት ነው መብቴ አለ። ብአዴንም ጽህፈት ቤት ኃላፊውን ጠርተን ነበረ። እኛን እንኳን ሌላው ቆርቶ መታወቂያ እየጠየቁን ነው የምንገባው። እኛ ልንጠይቅ አንችልም። መንገዶች ይከፈቱ፣ ቡና ቤቶች እና ድርጅቶች ይከፈቱ፣ መስሪያ ቤት ይጀመር የሚል ነው ያቀረቡልን። እንዴት አድርገን ተከፍቶ ማን ኃላፊነትን የሚወስደው? ወጣቱ በሙሉ በሜዳው ተከስክሷል። ይህን ነገር እንዴት እናደርጋለን የሚል አሉና ያው እንግዲህ የፌዴራል መንግስት እርምጃ ወስዳለሁ ብለዋል አሉና እንግዲህ ዝም ብለን ወጣነ፣ መፍትሄ አጣነ። በሙሉ 500 በላይ ህዝብ ተሰብስቦ ነበር አዳራሹ።
ንብረት ስለተቃጠለባቸው ሰዎችስ የተነሳ ነገር አለ?
ያው ያንንም የሀገር ሽማግሌ የተቃጠሉትንም እናስተዛዝናለን። የተቃጠላል ቢያንስ ብዙ ቤቶች ተቀጣጥለዋል። ብዙ ድርጅቶችም እንዲሁ ተቃጥለዋል። እነዛንም እናተካካለን፣ ልጆቻችንም እንቆጣለን። ይሄ ሁሉ ድርጅቱ ቢቃጠል ሰው ነው የሚሰራው። ሰው ግን ቢሞት አይተካም፣ ይሄ ሁሉ ይተካል የሚል የሀገር ሽማግሌም አቅርበው ነበረ። አሁን እንሰማን አቅጣጫ አላገኘንም። ዝም ብለን ተለያየን። መንግስት ለምን አይጠይቀንም? የክልሉ የፌዴራል እና እንትን ኮሎኔሉ ይመቱ አነጋግረናል። ኮሎኔሉም እኔ ለማነጋገር ስልጣን አይደለም የሚል አቀረበልን። ወደ ማንም እንደማን የምናደርገው እንጂ ተሰብስበን ጠዋት የተሰበሰብን እስከ 7 ሰዓት ድረስ ተሳ እንትን ተለያየነ።
በሌላ በኩል በወልዲያ በቆቦና በአካባቢው ባሉ ከተሞች ምንም አይነት የስራ እንቅስቃሴ እንደሌለ የመንግስትም ሆነ የግል ድርጅቶች ዝግ መሆናቸውን ያነጋገርናቸው ነዋሪዎች ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን።
Sharan
Gabina
VOA
8
Sharan Gabina Blashangul Blashangul Zegabina Zegabina Blashangul
ተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የአፍሪካ ህብረት ጉባኤ በአዲስ አበባ በመካሄድ ላይ ይገኛል። በዛሬው ዕለት አፍሪካ ከዩናይትድ ስቴትስ ጋር ያላት የንግድና ምጣኔ ሀብት ትስስር የተመለከተ ውይይት ተካሂዷል። የኢትዮጵያውን ጠቅላይ ሚኒስትር ጨምሮ ሌሎች 3 የአፍሪካ መሪዎች በተገኙበት ጉባኤ የንግድና ኢንቨስትመንት ትስስሩን ለማጠናከር አሜሪካ ያላትን ቁርጠኝነት በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር ተናግረዋል። መለስካቸው አማሃ ከአዲስ አበባ ስርስሩን ይዟል።
በአፍሪካና በዩናይትድ ስቴትስ መካከል ያለውን የንግድና ኢንቨስትመንት ትስስር በይበልጥ የሚጠናከርበትን ብልሃትና መንገዶች ለማፈላለግ የተዘጋጀ እንደሆነ የተነገረለት የአፍሪካ ንግድና ኢንቨስትመንት መድረክ በሸራተን አዲስ ዛሬ ጠዋት ተከፍቷል። በዚህ መድረክ የአፍሪካና የዩናይትድ ስቴትስ የግሉ ዘርፍ የሥራ መሪዎች ከአፍሪካ መንግሥታት መሪዎች ሚኒስትሮችና ከፍተኛ የዩናይትድ ስቴትስ መንግሥት ሹማምንትና የልዩ ልዩ ተቋማት ባልደርሻዎች ተወካዮች ጋር ሐሳባቸውን ይለዋወጣሉ። በዚህ መድረክ ከሚካፈሉት መካከል በአፍሪካ ህብረት የዩናይትድ ስቴትስ መንግሥት አምባሳደር ሜሪ ቤት ሊዮናርድ ለጋዜጠኞች አጭር መግለጫ ሰጥተው ነበረ። አምባሳደሯ አገራቸው ከአፍሪካ ሕዝብና መንግሥታት ጋር ያላትን ግንኙነት ከፍ ያለ ዋጋ እንደምትሰጠው ገልጸዋል። ዛሬ በተከፈተው በዚህ መድረክም የሚያተኩሩበትን ጉዳይ አብራርተው ነበር።
We're going to be looking today at ways in which the US government and the US private sector can work together to enhance trade and to increase
ዛሬ የምናተኩረው የዩናይትድ ስቴትስ መንግስትና የግሉ ዘርፍ እንዲሁም በአፍሪካ መካከል ንግድ የሚጠናከርበትን መንገድና ኢንቨስትመንት የሚጠናከርባቸውን ዘዴዎች በማፈላለግ ላይ ነው። ልንተባበርባቸው የምንችላቸውን መስኮች በመለየት ግባችንን ለመምታት እንተባበራለን።
አፍሪካ ከሌላው ዓለም ጋር ያላትን የንግድና የመዋለ ንዋይ ወይንም ኢንቨስትመንት መጠንና አይነት በዝርዝር ለተመለከተው የተዘበራረቀ ስዕል ያለው ይመስላል። የአፍሪካ አጠቃላይ የወጪ ሸቀጥ ዋጋ እንደ አውሮፓ አቆጣጠር በ2012 640 ቢሊዮን የአሜሪካ ዶላር ደርሶ የነበረ ቢሆንም በ2016 ወደ 349 ቢሊዮን ዶላር አሽቆልቁሎ ወርዷል። ይህም አህጉሪቱ በመላው ዓለም በሚከናወነው የወጪ ንግድ ድርሻዋን ከ3.5 በመቶ ወደ 2.2 በመቶ ዝቅ አድርጎታል። ይህ በዓለም አቀፍ ደረጃ የሸቀጦች ዋጋ መውረዱን እንደሚያመለክት መረጃዎች ተጠቁማሉ። ለዚህ መፍትሄው ደግሞ የንግዱን ስብጥር መጨመርና ወደ ፍብረካ ኢንዱስትሪ ወይንም ማኒፋክቸሪንግ ኢንዱስትሪ በፍጥነት መሻገር እንደሆነ የመስኩ ባለሙያዎች ይመክራሉ። አምባሳደር ሜሪ ቤትስ ሊዮናርድ አሜሪካ ከአፍሪካ ጋር ያላትን የንግድ ግንኙነት የገለጹት ደግሞ በዚህ መንገድ ነበረ።
I think our economic relations are one way, is one lens through which we can see the importance of Africa to the United States. By the year 2030, 1/4 of all workers in the world
እንደሚመስለኝ አፍሪካ ለዩናይትድ ስቴትስ አስፈላጊ መሆኗን ከምናይባቸው መንገዶች አንዱ የምጣኔ ሀብት ግንኙነታችን ነው። በሚቀጥሉት በደርዘን የሚቆጠሩ ዓመታት በዓለማችን በስራ ላይ ከሚገኘው ሰው ሩቡን የሚይዙት ዓለም ሸቀጦቻችንንና ምርቶቻችንን የሚገዙት አፍሪካውያን ደንበኞቻችን ይሆናሉ። ከአፍሪካ ጋር ያለን የንግድ መጠንም እየጨመረ ነው። በ2010 ዓ.ም 17 ቢሊዮን ዶላርስ የነበረው በ2014 ዓ.ም 25 ቢሊዮን ደርሷል። የነዚህ ቁጥሮች እድገትም በዚህ አቅጣጫ እንዲቀጥል እንፈልጋለን።
የዩናይትድ ስቴትስ ብሔራዊ ደህንነት ስትራቴጂ በንግድ አማካይነት ብልጽግናንና ደህንነትን ማጎናጸፍ ዋና ትኩረቱ እንደሆነ አምባሳደሯ አስረድተዋል። አጋዋን በመሳሰሉ የመናገጃ ዘርፎችም ሆነ በሌሎች መንገዶች ከዩኤስ አሜሪካ ጋር በኢንቨስትመንትና በንግድ በይበልጥ ለመተሳሰር የአፍሪካ ሀገሮች የበለጠ የሚስቡና የሚያጓጉ እርምጃዎችን ሊወስዱ ይችላሉ ብለዋል። ለማንኛውም ግን አፍሪካንና የዩኤስ አሜሪካን የሚያስተሳስሯቸው ብዙ ጉዳዮች አሉ ሲሉ አስረድተዋል።
Today we're talking about trade and investment, and that's one way in which the United States measures the importance of Africa.
ዛሬ የምንነጋገረው ስለ ንግድና ኢንቨስትመንት ነው። ይህ ዩናይትድ ስቴትስ የአፍሪካን አስፈላጊነት የምትለካበት አንዱ መንገድ ነው። ይሁንና ለትብብራችን ይሄ አንዱ ገጽታ ብቻ ነው። በአንድ ላይ ሆነን የምናከናውናቸው አስፈላጊ ተግባራት መካከል የሰላምና ደህንነት ጥበቃ እንደዚሁም የማህበረሰብ ጤና ጥቂቶቹ ናቸው።
የአፍሪካ ንግድና ኢንቨስትመንት መድረክ የተዘጋጀው ኮርፖሬት ካውንስል ኦን አፍሪካ በተባለ የዩናይትድ ስቴትስ ድርጅትና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ትብብር ነው። ኮርፖሬት ካውንስል ኦን አፍሪካ በአፍሪካና በዩናይትድ ስቴትስ መካከል ያለው ንግድና ኢንቨስትመንት እንዲያድግ ትኩረት ሰጥቶ የሚሰራ አሜሪካዊ ግንባር ቀደም የንግድ ማህበር ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዩናይትድ ስቴትስ ከአፍሪካ ጋር ያላትን የንግድ ግንኙነት ለማሳደግ በማሰብ በዛሬው ዕለት የአፍሪካ መሪዎች የዩናይትድ ስቴትስ መንግስትና የንግድ ማህበረሰብ አባላት ከአፍሪካ አቻዎቻቸው ጋር ሲመክሩ ሲወያዩ ውለዋል። አፍሪካ ከዩናይትድ ስቴትስ ጋር ያላት የንግድ ልውውጥ የዛሬ 8 ዓመት ከነበረበት 17 ቢሊዮን ዶላርስ በ2014 እንደ አውሮፓውያኑ ዘመን አቆጣጠር ወደ 25 ቢሊዮን ዶላርስ አድጓል። የሚበዛው የወጪ ንግድ ታዲያ የነዳጅ ዘይትና ሌሎች የተፈጥሮ ሀብቶች ላይ ያተኮረ መሆኑ ግብይቱን በጥቂት ሸቀጦች ላይ እንዲያተኩር አድርጎታል። መካከለኛና አነስተኛ ባለሀብቶች በወጪ ንግድ ላይ ለመሰማራት ምን ማድረግ አለባቸው? ምንስ ሚና ይኖራቸዋል? አንድ በስራው የተሰማራ ባለሀብት ያብራራልናል። ጥበቡ አሰፋ ብለስድ ኮፊ የበረካ ቡና የተባለ ኢትዮጵያውያን የቡና ገበሬዎችን ከአሜሪካ ገበያ ጋር ለማስተሳሰር የሚመራ ድርጅት መስርቶ ይንቀሳቀሳል።
ከፖሊሲ ሜከሮች ወይም ህግን የሚያረቁ የመንግስት አካላት ዓለም አቀፍ ድርጅቶች በልማት ላይ የሚንቀሳቀሱ ብዙ ጊዜ በዚህ ዙሪያ ይወያያሉ። በአፍሪካና በአሜሪካ መካከል ያለውን አለመገናኘት የገበያ ሰባጠ በግል ባለሀብቱ ሚና ለማያያዝ ይሞክራሉ። ይህ ጥሩ ዓላማ ነው፣ ግን መሬት ላይ ያለውን የግል ባለሀብት ኢትዮጵያም እዚህም ያለውን ያሳተፈ አይደለም፣ ከመሬት የተነሳ አይደለም። እና ችግሩ ብዙ ጊዜ ያ ሆኗል። የሚወጣው መመሪያ የሚወጣው የህግ አመቻች ሁኔታ ለምሳሌ በአሜሪካን መንግስት የአፍሪካ ግሮስ ኦፖርቹኒቲ አክት ብለው ያወጡት ለአፍሪካ አምራቾች ነጻ ታክስ በር የከፈቱት እንደታለመው ለውጥ ሊያመጣ አልቻለም። እና በዚህ ዙሪያ በተለይ የአፍሪካዊው አዲስ በአሜሪካን ሀገር እያደገ በአመት እያደገ የሚመጣው የአፍሪካዊው የኢሚግራንት ህብረተሰብ አንደኛ የምርት ፍጆታው ግማሹ ከአፍሪካ በሚመጡ ምርቶች ላይ ነው። ለምሳሌ የኢትዮጵያውን ትውልድ ብትመለከተው አሜሪካ በርበሬ ይበላል፣ እንጀራ ይገዛል፣ ቅመሞች ይመጣሉ፣ ቂቤ ይመጣል፣ ጀበና ይመጣል። አሁን ያ በትንሹም ቢሆን እያሳደገው መጥቷል። ግን ያንን ከራሱ መጠቀም አልፎ ወደ አሜሪካው ገበያ ላይ ለማስተላለፍ አንዳንድ ችግሮች አሉበት። ችግሩ ምንድን ነው? እዚህ ያለው ገበሬ፣ እዚህ ያለው ነጋዴና ኢትዮጵያ ውስጥ ያለው ነጋዴ በደንብ ያለ መነጋገር፣ አብሮ የሽርክና ስራ አለመስራት፣ ኢትዮጵያ ያለው የማደግ አቅም የለውም። እዚህ ያለውን በዚህ ሀገር በአሜሪካ ላይ ተቀባይነት ያለውን ምርት እንዴት አድርጎ ሊያሳድግ እንዴት አድርጎ ሊያመርት እንደሚያስፈልገው አያውቀውም። እዚህ ደግሞ ያለው ኢንቨስት የሚያደርግበት የራሱን ኢንቨስት አድርጎ ኢትዮጵያ ውስጥ ያለውን አምራች ጋራ በሽርክና ገንዘቡንም ኢንቨስት እያደረገ ያንን ንግድ ማንቀሳቀስ ካልቻለ የአሜሪካ ቢዝነሶች አፍሪካ ወይም ኢትዮጵያ ወይም አፍሪካ ሄደው ሊሰሩ መጀመሪያ የሚያምኑት በአሜሪካና በኢትዮጵያ ውስጥ እና በአፍሪካ ውስጥ ስላለው ገበያ የሚያውቁት በጣም የተሳሳተ መረጃ ነው ያለው። አፍሪካን እንደ ምንም ዋጋ እንደሌላት ነው የሚገነዘቡት። ገንዘባቸውን እዛ ላይ ኢንቨስት ማድረግ አይፈልጉም። ጓደኛም ደግሞ ካላገኙ ፓርትነር እንትናቸውን ሪስካቸውን ሚኒማይዝ የሚያደርግላቸው የሚያሳንስላቸው አገሩን የሚያውቀው ሊሰራ የሚችል ሊቀላጠ ያንን ፓርትነር ሽርክና አካል መሰረቱ የአሜሪካን ነጋዴዎች በአፍሪካና በኢትዮጵያ ላይ ገንዘባቸውን ሙሉ ለሙሉ ለማፍሰስ ይቆጠባሉ።
ፈተናዎቹ ብዙ ናቸው። እንግዲህ ያለመገናኘቱና የመረጃ ክፍተቱ እንዳለ ሆኖ የገበያ ተወዳዳሪነትን መጨመር ያስፈልጋል፣ ጥራትና ደረጃ፣ እንደዚሁም ደግሞ በሰዓቱ የማቅረብና እዚህ ያለው ዩናይትድ ስቴትስ ያለውን የጥራትና ደረጃን አውቆ በዛ ምርትን ማቅረብ፣ አልፎም የገበያ ስርዓቱን መገንዘብ ያስፈልጋል። እዚህ ላይ በውጭ የምትኖሩ ኢትዮጵያውያን ይህንን ታውቃላችሁና እንዴት ነው በሀገር ውስጥ ካሉ እንደዚሁም ደግሞ ከሌሎች ኢንቨስተሮች ጋር ተባብሮ መስራት የሚቻለው?
በጣም ይቻላል። እንደውም አንድ ያንን ከመመለስ የመስል አንድ መረጃ ልስጥ። አሁን በኢትዮጵያኖች የሱቅ መድረክትን ላይ ገበያ ላይ ሄደህ ሽምብራዎቹን፣ ክኮቹን፣ ምስሮቹን ብታያቸው ከኢትዮጵያ የመጣው ጥራት የለውም ኮንሲስተንሲ የለውም ብለው ስለሚያምኑና ጥራቱን ስለሚያውቁት ነው የሚገዙት ከህንድና ከተርኪ ሆኗል። መልሱ መሆን ያለበት የኢትዮጵያ ውስጥ ያሉትን ነጋዴዎችና እዚህ ያሉትን ነጋዴዎች በጥቅም ጥቅሙ በጣም ትልቅ ነው። ሁለቱንም ይጠቅማል። ምክንያቱም ብዙ ምርት ገንዘቡ እዚህ ሽያጩ ላይ ነው። ቫሊዩ አድ ይሉታል። እንግዲህ ለምሳሌ ቡናችን በኪሎ አንድ ብር ከኢትዮጵያ ከወጣ እዚህ አሜሪካ ኮፊ ሾፕ ውስጥ ሄደህ ስትገዛው 16 ብር 17 ብር ነው የምትገዛው። ለገበያተኛው የሚያቀርበው ነጋዴ ነው ገንዘቡን ብዙውን ገንዘብ የሚይዘው እና ኢትዮጵያ ውስጥ ያለው አቅራቢና እዚህ ያለው ኢትዮጵያዊ ቢዝነስ ቢገናኙ በህብረት ሊቆጣጠሩት የሚችሉት የዋጋ እንትን አብዛኛው ይሆናል። ያለ ሁሉም በቂ እንትን አለው። ግን ያ ሊሆን ሁለቱ እስካሁን አልተገናኙ፣ ሁለቱ እስካሁን አብረው አይሰሩም። ክፍተት አለ፣ ትልቅ ክፍተት አለ እና ያንን የሚሰብር ብዙ ጊዜ በሀገር ደረጃ ነው ወይ በድርጅቶች ነው እንደዚያ ነገር የሚሰራው ወይ ለምሳሌ በቻምበር ኦፍ ኮሜርሶች ነው እንደዚህ አይነት ስብሰባዎች፣ ውይይቶች ሁለቱን ለማገናኘት ማለት ነው። ያንን እንኳን የሚሰራ አቅም የለም፣ ፕራይቬት ሴክተር የለም። እና አንዱ ክፍተት እሱ ይመስለኛል። ያንን መስራት የሚችሉት በቻምበር ኦፍ ኮሜርስ፣ በአፍሪካን ዩኒየን አሁን እንዳልከው ላይ ያሉት ናቸው የሚነጋገሩት። እና ከመሬት አይወርድም። ከመሬት ካለው ተጨባጭ ሁኔታ ጋር አልተገናዘበም። አግዋ ሲሰራ ለምሳሌ ከላይ ነው አግዋ የመጣው። አግዋ እስካሁን እንትኑን ህልሙን አልመታም። ምክንያቱም እዚህ ያሉትን ነጋዴዎች ነጋዴ ሆነው ሊሰሩ የሚችሉትን ባለሀብቶች አፍሪካ ውስጥ ካሉ አምራቾች ጋር አላገናኘም እና ሰው የሁለቱ ሮል በጣም ወሳኝ የሆኑት አይተዋወቁም። የሚጫወቱበት ሜዳ የለም፣ ኳስም የላቸውም።
በእርግጥም ስትመለከተው የአፍሪካ አጠቃላይ የሆነው የሸቀጥ የውጭ ገበያዋ በ2012 640 ቢሊዮን የነበረው ወደ 349 ቢሊዮን ወርዷል። ይሄ ደግሞ የሸቀጥ ገበያው በመውረዱ ይሄ ነዳጅ የመሳሰሉት ምርቶች ዋጋ በመውረዱ ነው እና የአፍሪካም ምጣኔ ሀብት እንደዚሁ ስብጥሩ ሰፊ መሆን አለበት በአንድ በጥቂት የወጪ ገበያ ሸቀጦች ላይ መመካት ስለማይቻል እና ይሄን መስራቱን በጣም አስፈላጊ ይመስላል። በጣም ነው የምናመሰግነው ጥበቡ አሰፋ። ብለስድ ኮፊ በረካ ቡና የሚባል ድርጅት መስርቶ በአፍሪካ በተለይ በኢትዮጵያና በዩናይትድ ስቴትስ የገበያ ስርጭትን ለማቀላጠፍ ይሰራል። አመሰግናለሁኝ ጥበቡ ለሰጠ።
በጣም አመሰግናለሁ ይህንም ትኩረት በመስጠት በጣም መነጋገር ያለብን ነጥብ ነው። እንግዲህ ይሄ ግንኙነቱ ይከፍታል ብዬ ገምታለሁ። አመሰግናለሁ ለስልክ።
አድማጮቻችን አስተያየቶቻችሁ ፌስቡክ አት ቪኦኤ አማሪክ ላይ እየደረሱን ነው። ሰይድ ባይተዋሩ ሰላም ሰላም ብሎናል። ጠና ደስታ ደግሞ እግዚአብሔር ኢትዮጵያን መቼ ነው ሰላምና የተረጋጋ ኑሮ እንዲኖር ህዝቧ የሚያደርገው የሚል አስተያየት ሰጥቷል። ብሌን የአንተው ልጅ ደግሞ በጣም ያሳዝናል ብላለች። ለምን ተናገራችሁ ብሎ የሚደበድብ ታጣቂ እውቀቱ ምን ያህል ነው የሚሉ አስተያየቶች ተደምጠዋል። አስተያየቶቻችሁን ስለሰጣችሁን እናመሰግናለን። የምሽቱ ስርጭታችን በዚሁ ተጠናቋል። በጀመርነው ሙዚቃ ይሆናል የምንሰናበታችሁ። ስናስተናግዳችሁ ያመሸ ነው ሄኖክ ሰማእግዜርና
እኔም መስታወት አራጋው ነበር። እንግዲህ አስተያየቶቻችሁን በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
መልካም ምሽት። በዚህ ሙዚቃ እንሻገር።
መልካም ምሽት Marinchin ka telefon left.
ሳስበውን መለስ አይደለም አሳቤ መንገድሽን ማልነካ መማር ነው ረሃቤ በታዩን እንጂ የሚጠቀኝ እንቅልፍ የሚጠፋ አይገባኝም ሰው የሚለው ተበዳይ አይረሳ ይስነብ 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 ይቅርታሽ ይስነብ ይስነብ ይስነብ